የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ህዳር 12 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ፣ እኔም አዲሱ አበበ ነኝ።
ጠገዴና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው። ሁለተኛ የህዝቡ የድንበር ጥያቄም አይደለም፣ የማንነትም ጥያቄም ነው። የወልቃይት ህዝብ የሚፈልገው ማንነቱ ነው። ቀርቦ ግን የፈታው አካል ላይ የለም።
የትናንቱን ስርጭታችንን የተከታተሉትን የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር የአቶ በሪሁን ጥሩን ድምፅ ነበር የሰማችሁት።
ጎንደር ውስጥ በአማራና ትግራይ ህዝብ መካከል የተካሄደ ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል
የትግራይ ጠገዴና የአማራ ጠገዴ ወረዳዎች እንዲሁም የወልቃይት ጉዳይ እንደሚገኙባቸው የአማራ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ንጉሱ ጥላሁን የተናገሩትን ከትናንት ዘገባችን ከሰሙ በኋላ የማይስማሙባቸው ነጥቦች እንዳሉ አቶ በሪሁን ባሳወቁን መሰረት ከተደረገ ቃለ ምልልስ ነበር ቀንጨባ አድርገን ያሰማናችሁ።
በአብይ ርዕስ ይዘነዋል ዝርዝሩን። ለአርዕስተ ዜናው ደግሞ ቆንጂት።
የዚምባብዌው ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። ከአንድ ሰዓት ገደማ በፊት ነው ይሄ ይፋ የሆነው። የሶማሊላንድ ሪፑብሊክ ውስጥ በተካሄደው ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሄ አብዲ ማሸነፋቸው ተገለጸ የሚሉትና ሌሎችም ዜናዎች አሉን።
መልካም ምሽት እየተመኘን አሁን በቀጥታ ወደ ዓለም ዜናው ንባብ እንወስዳችኋለን።
የዚምባብዌ ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። እኔ ሮበርት ገብርኤል ሙጋቤ ሲል ይነበባል የቀድሞው ፕሬዚደንት ለሀገሪቱ ምክር ቤት የላኩት መሆኑ የተገለጠው ገልጸው የፓርላማው አፈ ጉባኤ ጄከብ ሙደንዳ በንባብ ያሰሙት ደብዳቤ። እኔ ሮበርት ገብርኤል ሙጋቤ የዚምባብዌ ህገ መንግስት አንቀጽ 96 በሚያዘው መሰረት ስልጣኔን በፈቃዴ መልቀቄን ይፋ አድርግ ያለው ተፈጻሚነቱም አሁኑኑ ይሆናል ይላል ደብዳቤው። የደብዳቤውን ትክክለኝነት አስመልክቶ ከፕሬዚደንቱም ሆነ ከጽህፈት ቤታቸው እስካሁን የተሰጠ መረጋገጫ የለም። ክሪስ ሃናስ እና ዳን ጆሴፍ ከአሜሪካ ድምጽ፣ ኒክ ቺንግ ከዩናይትድ ስቴትስ ምክር ቤት ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርቧል።
የአፈ ጉባኤውን የሙጋቤን የስልጣን የመልቀቅ ዜና ንባብ ተከትሎም ፓርላማው በሆታ ተመልቷል። ዚምባብዌያንም ደስታቸውን ለመግለጽ ወደ ሐራሪ አደባባይ ጎርፈዋል።
In terms of the constitution, it beholds the speaker.
ህገ መንግስቱ በሚያዘው መሰረት አግባብ ያለው የህግ ሂደት ተፈጻሚ መሆኑን እንዲያረጋግጡ ፕሬዝዳንቱ የስልጣን መንበሩን ተረክበውም አገሪቱን ወደፊት ማራመድ ይችሉ ዘንድ ለአፈ ጉባኤው ኃላፊነት ይሰጣል። ይህም በነገው ዕለት መገባደጃ እውን ይሆናል ያሉት ቀደም ሲል የሙጋቤን የስልጣን መልቀቂያ ደብዳቤ ለጉባኤው በንባብ ያሰሙት የፓርላማው አፈ ጉባኤ ጄኮብ ሙዴንዳ ናቸው። ይህ እንዲህ እንዳለ የዚምባብዌ መሪዎች የአገሪቱን ወደ ትክክለኛ ሽግግር መንገድ እንዲመሩና ተቃዋሚ ወገኖችን ማሳተፍ የሚችሉበትም እንዲሁም ለዜጎች መጻኢ እድል ራሳቸው መወሰን የሚያስችላቸው የፖለቲካ ምህዳር እንዲፈቅዱ ዩናይትድ ስቴትስ አሳስባለች። ትናንት ማምሻው ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ በተካሄደ የውይይት መድረክ የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ የዚምባብዌያን ፍቃድ ይሞላ ዘንድ እውነተኛ የምጣኔ ሀብትና የፖለቲካ ተሃድሶ መደረግ አለበት ነው ያሉት። ያማማቶ አክለውም ዓለም አቀፉ ማህበረሰብ ጥሎባት የቆየውን ማዕቀብ ከዚምባብዌ ላይ ለማንሳት ይፈልጋል። በአንጻሩም ዚምባብዌ በአጎራባቾቿና በአካባቢው ሀገሮች መረጋጋት አዎንታዊ ሚና ትጫወት ወይም ስትጫወት ማየት ይሻል ነው ያሉት።
በተገንጣዩዋ የሶማሌላንድ ሪፐብሊክ በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሂ አብዲ ማሸነፋቸው ተገለጠ። ቢሂ 55% የተቃዋሚ ዋዳን ፓርቲ እጩ አብድራህማን መሐመድ አብዱላሂ ደግሞ 40% ድምጽ እንዳገኙ የምርጫ ኮሚሽኑ አመልክቷል። የፍትህና የልማት ፓርቲው ፋይሰል አሊ ወራቢ 4% ድምጽ አግኝተው በሶስተኛነት ተከትለዋል። ዛሬ ሀርጌሳ ውስጥ የምርጫውን ውጤት ይፋ ያደረጉት የምርጫ አስፈጻሚ ኮሚሽን ሊቀመንበር አብዱልቃድር ኢማን ዋሳሚ ሂደቱ ሰላማዊ፣ ነጻና ፍትሃዊ ነበር ብለዋል። ቢሂ በተጨማሪ የስልጣን ዘመን ላለመወዳደር የወሰኑትን ፕሬዝዳንቱን አህመድ መሐመድ መሐሙድን ይተካሉ። ሶማሊላንድ እንደ አውሮፓ አቆጣጠር በ1991 ዓ.ም ከተቀረው ሶማሊያ ተገንጥያለሁ ብላ ካወጀች ወዲህ አምስተኛ ፕሬዝዳንቷ ይሆናሉ።
ሰሜን ምስራቅ ናይጄሪያ ውስጥ በሚገኝ መስጊድ ዛሬ ማክሰኞ አጥፍቶ ጠፊ ቦምብ ጥቃት ደርሶ ቢያንስ 50 ሰዎች ተገለዋል። አዳማዋ ክፍለ ሀገር የምትገኘው ሙቢ ከተማ ውስጥ ፍንዳታው የደረሰው ነዋሪዎቹ ለጠዋት ጸሎት ወደ መስጊዱ እየገቡ በነበረበት ሰዓት እንደሆነ ታውቋል። ለጥቃቱ እስካሁን ኃላፊ ነኝ ያለ ወገን የለም። ይሁን እንጂ ከዚህ ቀደም ጽንፈኛው ታጣቂ ቡድን ቦኮ ሐራም ያደረሳቸውን በርካታ ጥቃቶች የሚመስል እንደሆነ ነው የተነገረው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስትነት እንደገና ስለፈረጀቻት ደቡብ ኮሪያና ጃፓን ደስታቸውን ገለጡ። የደቡብ ኮሪያ ውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ባወጣው መግለጫ ዩናይትድ ስቴትስ አምባገነኑ መንግስት ላይ ተጨማሪ ምጣኔ ሀብታዊ ዲፕሎማሲያዊ ጫና ለማሳደር የወሰደችው እርምጃ ሰሜን ኮሪያን ከኒኩሌር ነጻ አቅጣጫ ለማስያዝ ዓለም አቀፍ ማህበረሰብ የያዘው ጥረት አካል ነው ብለዋል። ትናንት ሰኞ በዋይት ሀውስ በሰጡት ቃል የፒዮንግያንግን መንግስት ነፍሰ ገዳዩ አገዛዝ ሲሉ የጠሩት ፕሬዝዳንት ዶናልድ ትራምፕ ይሄ እርምጃ ከዓመታት በፊት መወሰድ ነበረበት ነው ያሉት። ዛሬ ማክሰኞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይፋ የሚደረገው ይህ እርምጃ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስታት መዝገብ ውስጥ እንደገና ይከታታል። እስካሁን መዝገቡ ላይ ያሉት ኢራን፣ ሶሪያና ሱዳን ብቻ ናቸው።
ትናንት ሰኞ ሶቺ ከተማ ላይ አስቀድሞ ይፋ ያልተደረገ ስብሰባ ያካሄዱት የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የሶሪያው መሪ ባሻር አልአሳድ ለዚያች ሀገር ጦርነት ማለት ለሶሪያ ጦርነት ፖለቲካዊ መፍትሄ ማግኘት ላይ ማትኮር ያስፈልጋል ብለው ተነጋግረዋል። መሪዎቹ ተገናኝተው መወያየታቸውን ሁለቱ ሀገሮች ይፋ ያደረጉት ዛሬ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሚስተር ፑቲን እና ሚስተር አሳድ ያደረጉት ውይይት ሩሲያ ከቱርክና ከኢራን ባለስልጣናት ጋር ተግባራዊ ሊሆን የሚችል ስምምነት ላይ መድረስ መቻሏን ለማረጋገጥ ይጠቅማል ብለዋል። ሚስተር ፑቲን ሶሪያ ውስጥ የሚካሄደው ወታደራዊ እንቅስቃሴ ሊጠናቀቅ ተቃርቧል ማለታቸው ተጠቅሷል። ክሬምሊንና የሶሪያ መንግስት የዜና አገልግሎት እንዳሉት የሩሲያው ፕሬዚደንት አሳድን በሽብርተኞች ላይ የተሳካ ጦርነት በማካሄዶ እንኳን ደስ ያለው ብለዋቸዋል። ትናንት ሶቺ ላይ ለአራት ሰዓታት ያህል እንደቆዩ የተነገረው አሳድ መሪዎች በፖለቲካው መፍትሄ ረገድ እርምጃ እንደሚመዘገብ አሁን ጦርነቱ ያለበት ይዞታ ያመላክታቸዋል የሚል እምነት እንዳላቸው ነው የሩሲያ የዜና ማሰራጫዎች የዘገቡት።
የዩናይትድ ስቴትስ የጦር ኃይል ሊቢያ ውስጥ የእስላማዊ መንግስት ይዞታዎችን ኢላማ ያደረገ አዲስ የአየር ጥቃት ማካሄዱን ባለስልጣናት ለቪኦኤ ገለጡ። የዩናይትድ ስቴትስ የአፍሪካ እዝ ቃል አቀባይ ሮቢን ማክ እንዳመለከቱት ፋቃሃ የሚባል አካባቢ ባለፉት አርብና እሁድ የአየር ጥቃቶቹ የተካሄዱት ከሊቢያ የብሔራዊ ስምምነት መንግስት ጋር በመተባበር ነው። ብዛት ያላቸው የእስልምና መንግስት ተዋጊዎች መገደላቸውንም ቃል አቀባዩ ጨምረው አስረድተዋል። ዜናው አበቃ።
America.
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ እንዲሁም ደግሞ በ25 ሜትር ባንድ የሚተላለፈው የዛሬ ማክሰኞ ህዳር 12 2010 ዓ.ም ምረት ምሽት ፕሮግራም ነው።
በአስር ሺዎች ለሚቆጠሩ የሥራ ዕድል የፈጠሩት ኢትዮጵያዊ ትውልድ ያላቸው የሳውዲ አረቢያው ከበርቴ ሼክ መሐመድ አላሙዲ ጉዳይ በቅርበት በዲፕሎማሲ መንገድ እየተከታተለ መሆኑን የኢትዮጵያ መንግስት አስታውቋል።
ወደ ኋላ ላይ ዘገባ ይኖረናል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም የተናገሩትን በተመለከተ የተዘጋጀ ወይም የተቀነባበረ ፕሮግራም ይኖረናል ለማለት ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። የሚቀድመው ደግሞ የዕለቱ አብይ ርዕስ ነው።
ጎንደር ውስጥ በአማራና ትግራይ ህዝብ መካከል የተካሄደው ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጸገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ፣ የክልሉ መንግስት ቃል አቀባይ አቶ ንጉሱ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበ ነው ያነጋገራቸው።
አቶ በሪሁን፣ በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር የአንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው ለእኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጸገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃይት ጉዳይ ላይ። እርስዎ ጥያቄ በየትኛው ላይ ነው አቶ ንጉሱ?
በሁለቱም ነው።
በሁለቱም ላይ። እሺ፣ የሰጡትን ላሰማው፣ ታብረን እንደገና እንስማው። አድማጭም ለማስታወስ ይረዳል። ይስማውና በዛ ላይ ይናገራሉ። ያድምጡት።
በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው የቀበሌዎቹን ህዝብ የአካባቢውን ህዝብ አማክሮ አሳትፎ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው። በማ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው።
ምንድን ነው የእርስዎ ጥያቄ ወይም ተቃውሞ?
የጸገዴ ጉዳይ በሁለት መንገድ ከፍለን እንየው። ጸገዴና ጸገዴ የሚባል ነገር አልነበረም። ጸገዴ አንድ ጸገዴ ነው። የከፈሉት በ1984 እንዲያውም ደርግ ከተደመሰሰ በኋላ በ1984 ዓመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጸገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃው ዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው። ከዛ በ1984 ዓመተ ምህረት ግንቦት ወር ኃይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጠገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደር አያመችንም በሚል መንገድ ነው እንዲከፈል የተደረገ
እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ?
አዎ። ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢህድን ክፍለ ህዝቦች ሀፍቴም አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው። ከዛ በኋላ ምንድን ነው የተደረገው? የሽግግሩ መንግስት ሲመረጥ ኃይሌ ባለበት መንገድ የዛኛው ጸገዴ ከሚባለው ወደኛው ጸገዴ እንዲያውም ስድስት ቀበሌዎችን በሙሉ መትረየስ አስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ኃይሌ እስከ 1988 ዓመተ ምህረት ድረስ ሽግግሩ መንግስት እስከሚያልቅ ድረስ የአማራው ጸገዴ የተከፈለው እንዲያስተዳድር ነው የተደረገው። እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳትፍ ያለው። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው አለቃ ጥጋዬ፣ አቶ አያሌው ገዱ፣ አገኘሁ ተሻገር የዞን አስተዳዳሪ ባለበት፣ ደስ ያሰሜ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን በአዴን እንደ አቋም ይዞ ሰፊ ክርክር አድርጎበታል። ይሄን ጉዳይ ሁለቱና ሰፊ የሆነ ወልቃይት መሬት ሰው ለማጣት ነው የወሰዱት። በሁለቱ መሃከል ላይ ይሄን ችግር እንዲፈታ 15 ሰው ከጸገዴ 15 ሰው ከጸገዴ ተወጣጥተው እኛ እኔ ራሴ አገኘው ተሻገር ደሴ ታምራት ሀብቴ ወርቁ ኃይለ ማርያም ብርሃኑ ወልቴ እነዚህ አመራሮች ናቸው። አሁንም አሉ አመራሮች ናቸው። ጸገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጪ ነው ህዝቡ ከወሰነው ካስተላለፈው ውሳኔ ውጪ ነው ገዱ ግጨውን አሳልፎ የሰጠ። ስለዚህ የሁለቱ ህዝቦች የጋራ ስምምነትም አይደለም አንድ ጠገዴ ነው።
አቶ ንጉሱ ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበር ውዝግቡ ተፈታ ብለዋል። እርሶ አልተፈታም ቀድሞም ጠገዴ የሚባል ነገር የለም የሚለው ላይ ነው የሚረጉት?
አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄ ማይደለም።
ወደ ወልቃይት ጉዳይ እንሂድ። የወልቃይትም ጉዳይ ተፈቷል ችግር አለ አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃይት ላይ ያሉትን ላሰማውትና ስለ ወልቃይት ደግሞ መልሶን ይነግሩኛል።
ተሳታፊዎች አልሰጠውታል ተገቢው መልስም ተሰጥቷል። የወልቃይትም ጥያቄ ወልቃይት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል የሚኖርበት ክልል መንግስት በድሎኛል አስቀይመኛል አስከፍቶኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርዓት ያስቀመጠ የመንግስታዊ ስርዓት ስላለ በዛ መልክ እንደሚስተናገድ እንደቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ሰጥቷል።
ሐሳቡን ይንገሩኝ አቶ በርሁን።
በመሰረቱ የወልቃይት ህዝብ ጥያቄ የተነሳው አሁን አይደለም። በ1972 ዓመተ ምህረት ነው። የዛሬ 40 ዓመት ነው። ቲፒኤልኤፍ ተከዜ ተሻግረው ወልቃይት ሲደርሱ ጌዲዮ ላይ ማዕከል እኛ ተጋድሎ ሓርነት ትግራይ እንባላለን የትግራይ ነጻ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ ኮንስትራክሽን ማዶ ነው አገራችሁ ነጻ ለማውጣት ከፈለጋችሁ ትግራይ ላይ ማዶ ተሻገሩ እሱ ነው ነጻ ማውጣት ያለባችሁ ነበር ያላቸው ወልቃይት። ይሄ በማለቱ ከወልቃይት ህዝብ ጋር ግጭት ተፈጠሩ። የወልቃይት ህዝብ ማንነቱን ለማስከበር 40 ዓመት በሙሉ ሲታገል በተለይ ከ1983 በፊት የተደረጉት ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህን በመታገል የወልቃይት ህዝብ ለማንነቱ ሲል ያልከፈለ መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በመንግስት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን 408 ሰው ከኔ ጋር አለ 480።
በህዝቡ ላይ ስለደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትላንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው እርሱ ያቀረቡትና ጠቅልሉልኝ፣ የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን።
እሺ። የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ፣ አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አሉኝ፣ ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ፣ ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርበዋል። ለጻድቃን፣ ለራሷ፣ ለአባይ ወልዱ፣ ለህወሓት ጽህፈት ቤት እና ታላይ ዛፌ በአካል ተገኝተው ነው የህዝቡ ውክልና የያዙትን ሄደው ያቀረቡ። ለፌዴሬሽን ምክር ቤት እኔ 31 ሰውዬ ራሴ ባለሁበት በራሴ በእጄ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ፣ ቀርቧል። ቀርቦ ግን የፈታው አካል ላይ የለም፣ ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለት ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ይህን ጥያቄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከል የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድን ነው? አንድ ጠገዴ መሆናቸው እና የአንድ ቤተሰብ ብቻ መሆናቸው ነው የሚያውቁት።
በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን
በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠን ነው። ጠገዴ አንድ ጠገዴ ሳይሆን እስከ 1984 ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ
ስብሰባ ላይ እንግዲህ እርስዎ አልነበሩም፣ አቶ ንጉሱ ነበሩ እና ያንን ነው የተናገሩት።
አዎ፣ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነው። ባላወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው ራሴ መረጃውን ያቀረብኩት ነው እየሰጠው ያለው።
አቶ በሪሁን ጥሩ፣ የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ ስለጊዜው።
እኔም አመሰግናለሁ።
በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሑፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
አቃቤ ህግ በ2008 ዓ.ም መጨረሻ ላይ ነመብራቱ ጌታውን በሚል መዝገብ በሽብር ወንጀል ድርጊት ክስ የመሰረተባቸው 5 ሰዎች በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ከተሰየሙት 3 ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲነሱላቸው ጠየቁ። መብራቱ ጌታውን፣ ጌታቸው አደመ፣ አታላይ ዛፌ፣ ነጋ ባንቲውንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቤ ህግ የመሰረተባቸው ክስ የወልቃይትን ህዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል። ትናንት ፍርድ ቤት የቀረቡትም አቃቤ ህግ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል።
ዳኛውን ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራት ጌታውንና አቶ አታላይ ዛፌ ከዳኞች መካከል አቶ ዘራይ ወልደሰንበት የተባሉት በዋልቃይት ጉዳይ ላይ ራሱ የቻለ አቋም አላቸው እና በገለልተኛ ዳኝነት ሊሰጡ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲነሱላቸው ነው። ይህን በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ ሀሳቡን። ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ሊቀጥል ተደረገ። ሌሎች ተቀመጡ። ፍርድ ቤቱ ቅሬታቸውን ከሰማ በኋላ በጠበቆቻችሁ ታግዛችሁ ግልጽ የሆነ አቤቱታ በጽሁፍ አድርጋችሁ አቅርቡ አላቸው። ምክንያቱም ትናንት ያቀረቡት በቃል ነው። እኔም ያው ዘመን ነበር የሰማሁትና በቀጣይ ቀጠሮ እንዳማከራቸውና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር 14 ቀን 2010 ዓ.ም ተለውጧል።
ለመሆኑ እኒህ ሰውዬ አሁን ነው እንደዚህ ችሎት ላይ የቀረቡት?
ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው። ለእነዚህ ሰዎች ክስ ዛሬ 2ኛ ችሎት ነው። ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ ያልቻሉ ነው የገለጹት። ዋናው እነሱ መልሳቸው ዳኛው በማህበራዊ ሚዲያና በቴሌቪዥን ጥርጣሬ አቋም አላቸው። ወልቃይት የአማራ ማንነት ጥያቄ ማቅረብ አይችልም የሚል ጥርጣሬ አቋም ስላላቸው ገለልተኛ ሆነው ሊዳኛ ችልም የሚል ነው መቃወሚያ።
እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር 2008 ዓ.ም ድረስ የወልቃይት ህዝብ የአማራ ማንነት ጥያቄን ለተለያዩ የመንግሥት አካላት ለማቅረብ በህዝብ ተወክለናል ሊሉ እንደነበረና ከመንግሥት አካላትም ጋር ይጎያዩ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት ይቀጥላል።
በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦሩ ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ጥያቄዎቻቸው ከአካባቢ ጥበቃ፣ የልማት ተጠቃሚነትና የሥራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ ገልጠዋል። ሰሎሞን አባተ ዝርዝሩን ይዟል።
ከኋላ ደርሼ ህዝቡን አነጋግራለሁ።
ሰልፈኛውን ነው ያነጋገሩት?
አዎ ደርሼበታለሁ።
እርስዎ ግን እዛ ሰልፉን አላዩም? አልተገኙም ሰልፉ ላይ?
አይቻለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ።
ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው? ዛሬ
በትክክለኛ ሰላም ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም።
ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው?
አዎ፣ ብዛት ያለው ሰው ነው።
በሺዎች የሚቆጠር ይሆናል የተሰበሰበው።
አድማጮች እናስተላልፋለን ብለን ያስተዋወቅነው ዝግጅት እየተቀነባበረ ነው። ተመልሰን እንመጣበታለን። እስከዛው ድረስ ቆንጅት
የአድማጮች አስተያየት ወደዛ ለፉልኝ እያለ ነው ንጉሱ።
ከአድማጮች የደረሰን እንዲህ ይቀርባል።
ሰላም ቪኦኤ በለውኝ። ኖቬምበር 5 በኢትዮጵያ ኤምባሲ ውስጥ የነበረው ግርግር ለበለው ተቃውሞ ተከታትያለሁ። ተቃውሞ በኢትዮጵያ በመካሄድ ያለው ችግር የአንድ ቡድን ወይም የተወሰኑ ሰዎች አይደለም። ሁላችንም እንደ አንድ በአንድ ድምፅ መቃወም አለብን። ነገር ግን በኢትዮጵያ እንደስከተር ውስጥ የነበረው ግርግር ስርዓት አልበኝነት ነው። ለዚህም ተጠያቂ የኢትዮጵያ መንግስት ነው። አዲስ አበባ ያለው ግራ የገባው መንግስት ነው። ለምን ኤምባሲውን አላከበረም አላስከበረም? ኢትዮጵያ ውስጥ ያሉ ኤምባሲዎች እንደምንግሊዝ ኤምባሲ፣ የአሜሪካን ኤምባሲ፣ ጀርመን ኤምባሲ ሁሉ የታጠቁ የጥበቃ ኃይሎች አሏቸው። በዛ ላይ ደግሞ የኢትዮጵያ ፖሊስ ከሩቅ ይጠብቃል። ኤምባሲ ዋሽንግተን ያለው ግን ሰው ሁሉ ግር ብሎ እንዲረክተራ ነው የገባው። እንዲያም አቶ ከባሉ የሰልፉ አስተባባሪዎች እንዳሉት የፓርክ በሳሙ ነው ያሉት። ይህ ፓርክ አይደለም። ስለዚህ ተቃውሞ አይደለም። ተቃውሞ ከሆነ ግን ሁላችንም መሰለፍ ያለብን ስለ ኢትዮጵያ ስላለው ችግር ይስጥልኝ።
ሰላም ቪዎች፣ የህወሓትን የመቀሌ ስብሰባ በተመለከተ ትዝታና ተገብሮ ያደረጉትን ውይይት ካዳመጥኩ በኋላ የገረመኝን ለመግለጽ ነው። ህወሓት መቀሌ ውስጥ በዝግ ስብሰባ ላይ እንደሚገኝ ተገልጿል። በተቃራኒ ደግሞ የሀገራችን ችግር ጋር ከወጣ ተነባብቷል። በህወሓት አንገዛም ብሏል። የሀገሪቷ ኢኮኖሚ በመውደቁ የኑሮ ውድነቱ ቀይ መስመርን አልፏል። ሌላው የህዝቡ ማህበራዊ ህይወት በመናጋቱ በተለያዩ ቦታዎች ግጭቶች ይካሄዳሉ። በዚህም ሰዎች ይሞታሉ፣ ይፈናቀላሉ፣ ይሰደዳሉ። በሰሞኑ ደግሞ የዩኒቨርሲቲ ተማሪዎች መፈናቀላቸውን እያዳመጥን ነው። እነዚህ ሁሉ በህወሓት በድብቅ የሚወያይባቸው ነገር ግን ገሀድ ያፈጠጡ ችግሮች ናቸው። ታዲያ እኔን ያስገረመኝ ገሀድ በሚታየው ችግር ላይ ህወሓት በር ዘግቶ በምስጢር የሚመስልበት ምክንያቱ ምንድን ነው የሚለው ነው። ግመል ሰርቆ አጎንብሶ ይላሉ አያቶቻችን። ይልቅስ እግረ መንገዴን የኦሮሞ ወደድና አማራ ብአዴን ገሀድ የሚታይ ኮንፈረንስ ጠርተው በኢትዮጵያዊነት ላይ ንስሐ መግባታቸው አስደንቆኛል፣ አስደስቶኛልም። በዚህ ከአንደኛ ክፍለ ዘመን ጋር የሚገጥመውም ይህ አይነቱ ድክመትና ሀቅ ነው። አሁንም በዚህ የ19ኛው የመሸ ሰዓት ላይ ህወሓትን የሚመክረው ብሔራዊ የእርቅና የሰላም ጉባኤን በመጥራት በገሃዱ ችግር ላይ ያገባናል ከሚሉ ድርጅቶችና ወቅት የሀገራችን ዜጎችም ጋር በአንድነት ቢመክሩበትና ሀገራችንና ህዝባችንን ከጭንቀትና ትርምስ አድነው ወደ አዲስ ዲሞክራሲያዊ ስርዓት የግንባታ ጊዜ ቢያሸጋግሩት ይበጃል። አመሰግናለሁ ቪዎች።
ቀደም ሲል ልናሰማ አስተዋውቀን ግን ላዘገየ ነው ፕሮግራም ተመልሰናል። ወይም ሪፖርት በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦር ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ቀደም ሲል እንደገለጽነው ጥያቄዎቻቸው ከአካባቢ ጥበቃ፣ የልማት ተጠቃሚነትና የስራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችም የወረዳው አስተዳዳሪም ለቪኦኤ ገልጠዋል። ሰለሞን ነው ዝርዝሩን የያዘው።
በኢትዮጵያ ግዙፉ የታንታላይት ክምችት ያለበት በምስራቅ ጉጂ ዞን ሰባቦሩ ወረዳ ውስጥ የሚገኘው የቀንጥቻ ቀበሌ ነዋሪ ዛሬ አደባባይ የወጣው ለብዙ ዓመታት በተለያዩ አጋጣሚዎች ይነሱ የነበሩ የመጣኔ ሀብት፣ የአካባቢ ደህንነትና የመብት ጥያቄዎችን ይዞ ነው። የኦሮምኛ ዝግጅት ክፍል ባልደረባዬ ነሞዳንዲ ማምሻውን ያነጋገራቸው የአካባቢው ነዋሪ ፋብሪካው ምንም እንዳልጠቀማቸው ነው የሚናገሩት።
ኮንጅሩ ወርሻ አበታ ታንተለመ ቀንዲቻ ጅረም ቶኮት ጅራ
የቀንጥቻ የታንታላይት ማምረቻ ፋብሪካ ወደ 3 አስርት ዓመታት ለሚጠጋ ጊዜ ሥራ ላይ ቢሆንም ለአካባቢው የሥራ ዕድል እንኳን ካለመክፈቱ በተጨማሪ የአካባቢ ብክለትም እያደረሰ መሆኑን አመልክተዋል ነዋሪው። በዛሬው ሰልፍ ላይ የወጣው ሰው በብዙ ሺዎች የሚቆጠር ሰው መሆኑን ነዋሪው ተናግረዋል። ይህንኑ የሰውን ጥያቄ ይዤ ወደ ሰባቦሩ ወረዳ አስተዳዳሪ ወደ አቶ ጌታቸው ቅጦ ደውዬ ነበር። ሰልፉን አይተውት እንደሆነ ጠየቅኳቸው።
ከኋላ ደርሼ ህዝቡን አነጋግራለሁ።
ሰልፈኛውን ነው ያነጋገሩት?
አዎ ደርሼበታለሁ።
እርስዎ ግን እዛ ሰልፉን አላዩም? አልተገኙም? ሰልፉ ላይ
አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ።
ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው ዛሬ?
በትክክለኛ ሰላማዊ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም።
ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው?
አዎ ብዛት ያለው ሰው ነው አለ።
በሺዎች የሚቆጠር ይሆናል የተሰበሰበው ሰው?
ያው በዛ እንኳን ባይሆን ያው ሰው ብዛት አለው እንጂ በሺ የሚቆጠር አይደለም።
ምንድን ነበር ጥያቄያቸው ለመሆኑ?
እዛ አካባቢ ያለው የቀንጥቻ የታንታለም ዶሎማይት የሚያመርተው ወርሽንትን አለ እዚያ ያለው ፋብሪካ ያው ከዚህ ፋብሪካ ተጠቃሚ አልሆንም። በተለይ እዚያ አካባቢ ያለ የሆነ ዲጋ አለ። ዲጋውን ልባት ካልተፈለገ ያው ሊጎዳን ይችላለን ብለው ጥርጣሪ ነው።
ተጠቃሚ አልሆንም ሲሉ ምን ማለታቸው ነው? ምን አይነት ጥቅም ነው ጥያቄያቸው፣ ፍላጎታቸው?
ዲጋው ወርቅ የምመረትበት ወርቅ የምታጠብበት ታንታለም ከዚያ ማመጦት በአጠቃላይ ማዕድን የምታጠብበት ዲጋ አለ። ድንገት ይደረመስና ሊጎዳን ይችላል ከሚል አንጻር ነው ከቅርጣሪ አኳያ ነው እንትን ስለ ነበረው።
ግን ወርቅና ታንታላይት እዛ አካባቢ ከረጅም ጊዜ ጀምሮ ሲመረት ይታወቃል እና እንደዚህ አይነት እንቅስቃሴ ኖሮ ያውቃል።
ቀንጥቻ ማለት ያው ይበልጥ ታንታለም እና ዶሮሚያት ነው የምመረተው እና አሁን የሰማው ዛሬ ነው ስለመሰል እዛ አካባቢ የሰማት።
ይሄ አካባቢ ከሻኪሶ ምን ያህል ይርቃል?
46 ኪሎ ሜትር አካባቢ ነው።
ከሻኪሶ ወይም ከለገደንቢ ማለት ነው?
አዎ።
ለመሆኑ እዛ ሻኪሶ ወይም ለገደንቢ ላይ ወርቅ በሚመረትበት ጊዜ ሜርኩሪ ጥቅም ላይ ይውላል? እንዲ አሁን እርስዎ መቼም የወረዳው አስተዳዳሪ ኖትና አንዳንድ ነገሮችን በቅርብ ሳይከታተሉ አይቀሩም። ብዙ ጊዜ ወርቅ ለማምረት ሜርኩሪ ጥቅም ላይ ይውላል እና ይሄንን እርስዎ ያውቃሉ? ይከታተላሉ?
ቀንጥቻ ከዚህ ጋር የተያያዘ አይደለም።
እሺ።
ከመርኩሪ ኬሚካል ጋር የተያዘ አይደለም።
እሺ።
ልክል መረጃቸው በምን እንደሚያመርቱ ከፋብሪካው ሰራተኞች ወይም ኃላፊዎች መቀበል ይችላሉ።
ግን አሁን ለጉዳት ያጋልጠናል የሚሉት ምንድን ነው ታዲያ?
ታንታለም የሚመረትበት ኦር የሚታጠብበት ውሃ አለ። ዲጋ
ግድብ ነገር ነው።
አዎ።
እሺ።
ለዚያ ይሄ ግድብ ይጎደናል የስጋት ነው። ከስጋት ቶሎ እልባት ወይ ቦታ እንዲቀይር እና እንዲሰራ ይሄ ዲጋ ሞልቶ እንዳይደርመስ ስጋት ነው። ቅድመ መስጠንቀቃ ህዝቡ ይሄ ነገር አንሱልን ነው።
በዛ አካባቢ የሀገሩም ሰው በባህላዊ መንገድ ወርቅ ያመርታል፣ ይሄ ይታወቃል። አሁን ያ እንቅስቃሴ ያ የምርት ሁኔታ አለ? ሰው እድል አለው አምርቶ ተጠቃሚ የሚሆንበት ከራሱ ማዕድን?
ያው አካባቢያችን እና ወረዳችን በማምረት በማዕድናት ማምረት ስራ ላይ የተሰማራ በማህበራት ተደራጅቶ የሚሰሩት አሉ። እንዲሁም ይህኛው ፋብሪካ ታንታለምና ዶሎማይትን ያመርታል። ያው በአጠቃላይ በወረዳችን ብዙ አይነት የማዕድን ይመረታል።
ለመሆኑ እርስዎ መልስ ሰጥተዋል ለዛሬው ሰልፍ?
የህዝቡ ቅሬታ ከዲጋው አንጻር የምነሳውንም በትክክለኛ ከሚመለከታቸው አካል ጋር ተባብረን በመስራት የጀመርነው ስራ አለ።
እሺ።
ይሄ ዲጋ እንዲሰራ የፋብሪካ ሰራተኞች ወይም ካምፓኒ የባጀት እጥረት ነበር ብለው ሲያነሱ የነበሩትን በአሁኑ ጊዜ ባጀት አግኝተናል ብሎ የነገሩን ስለሆነ በሂደት መልስ እልባት ያገኛል ብለን እየጠበቅን ያለ ነው። እንደ መንግስትም ከካምፓኒም ጋር በቅንጅት እየሰራን ስለሆነ እና ህዝቡም ያነሳውን ቅራኔ አቅርበን ለካምፓኒም በቅርብ ጊዜ ውስጥ እንሰራለን እልባት እንፈልጋለን ብሎ የያዙት ነገር ነው መስለኝ። እንደ መንግስትም እኛ ይህንን ነገር ተከታትለን እናስፈጽማለን።
እርስዎ እንደ ወረዳው አስተዳዳሪ የሰውን ጥያቄ ሲመለከቱ ጥያቄው ፍትሐዊ ነው? ትክክለኛ ጥያቄ ነው ሰው ይዞ አደባባይ የወጣው?
ትክክለኛ ጥያቄ እንዳለን መጀመሪያ ትክክለኛ ሰላማዊ ሰልፍ መሆኑን በደብዳቤ አሳውቀን መውጣት ነበረባቸው። ግን ያው ህዝብ ቅሬታ ትክክለኛ ምላሽ የሚፈልገውን ለይተን ከሚመለከተው አካል ጋር ተባብረን መመልስ ማግኘት እንዳለባቸው የህዝብን ቅሬታ የፈጠረው ነገር ምንድን ነው ብለን እንዲያስተዳደር ለይተናል። እሱ ነገር ከሚመለከታቸው አካል ጋር ቅሬታ እንዳይፈጠር ምላሽ እንዲያገኝ ጠንክረን መስራት እንዳለብን የጀመርነው ነገርም ስላለ ይሄ ነገር እልባት ያገኛል ብለን የያዝነው ነገር አለ።
ግን አቶ ጌታቸው አሁን የጠየቅኩት እኔ ሰልፉ ህጋዊ ነው ወይ ወይስ ህጋዊ አይደለም ወይ አይደለም ጥያቄ በማንኛውም መልኩ ይሁን ሰው ጥያቄውን ይዞ ወጥቷል። በሰልፍም ይሁን ስበራሱ እየተነጋገረም ይሁን በምንም መንገድ የሆነ ጥያቄ ሰው ውስጥ መቼም ይብላላል። ይሄ ጥያቄ በመሰረቱ ትክክል ነው ወይስ ትክክል አይደለም ነው ጥያቄ። እርሶ መቼም የዛ አካባቢ ነዋሪ ኖት፣ የወረዳ ማስተዳዳሪ ኖት እርሶ?
አዎ።
እሺ።
እና አሁን ይያልኩ ያለው ዲጋው የህዝብ ጥጣሬ ነው ቅሬታ ፈጥሯል? አዎ ነው። ይሄ ዲጋ የጥያቄያቸው ትክክለኛ ስለሆነ ከመመለከታቸው ሰዎች ጋር ከካምፓኒው ኃላፊዎች ጋር ሄደንም የጀመርነው ነገር መዋየት የህዝብ ቅሬታ እየፈጠረ ስለሆነ ይሄ ዲጋ ይታሰብበትና እልባት ያገኝ ብለን ጀምረናል። ከዚህ ቀደም ትራሱ
ሰው ስጋት ካለው ጥያቄው ትክክል ነው ካሉ የሰው አስቸኳይ መፍትሄ የሚያስፈልገው ነው። 27 ዓመት ሙሉ በዚህ ችግር ውስጥ የቆየ ሰው አሁን ጥያቄውን ይዞ አደባባይ ሲወጣ ምን ያህል ጊዜ ከዚህ በኋላ ይተብቃል? ብዙ ጊዜ ኢትዮጵያ ውስጥ እየተጠና ነው ለበላ አካላት አሳውቀናል እና የመሳሰሉ ነገሮች እየተባሉ ሲጓተቱ ነው የሚታወቀው። ብዙ ነገሮች
አይደለም 27 ዓመት ችግር ፈጥሯል ሳይሆን
27 ዓመት ቆይቷል በህይወት ይሄ ፋብሪካ
የፋብሪካውን እድሜን አልኩ እንጂ ይሄን ዲጋ ወጥቶ እንትን ችግር አሁን ስጋት መፍጠር ከጀመረ እየሞላ ጎርፍ አንስ የህዝቡን ከተማውን ስጋት ሊሆን ይችላል በማለት አሁን ስራው ተጀምረዋል። እነዚህ አሁን ጥናት ጀምሩት ዳሙን እንዴት መቀየር እንደምችሉ ጥናት አጥንቶ ለመንግስት ሊያቀርቡ ሄደዋል። ምላሽ ነው የምንጠብቀው አሁን። ይህና ብዙ ጊዜ ይሰጋል ብዬ አላምነውም፣ ግን ከድርጅቱ ጋር ጠንክረን መስራት አለብንና የህዝቡን ቅሬታ መመለስ አለብን የሚል ነው አቋም ነው ያለነው።
አቶ ጌታቸው ለመሆኑ ዛሬ የወጣው ሰው ሌሎች ያነሳቸው ጥያቄዎች አልነበሩም? ከመብት ጋር የተያያዘ ከጸጥታ ጋር የተያያዙ ጥያቄዎችን አላነሱም?
ወጣቶች፣ የአካባቢ ወጣቶች የስራ እድል እንዲፈጥርልን እንፈልጋለን የምለው ነገር ጥያቄዎች አሉበት።
አቶ ጌታቸው ቅጦ የሰባቦሩ ወረዳ አስተዳዳሪ፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያ።
አመሰግናለሁ።
በሰልፉ ላይ ከነበሩት መካከል ሌላኛው ነዋሪ ሰው ይዟቸው ከወጣ ጥያቄዎች መካከል የድንበር ዘለል ጥቃቶች ጉዳይንም አንስተዋል።
ኢሚ ዳንጋ ኦሮሚያ ማፊ ከበጃኑ ጠቤ ብየቲ ኬሰቲ ነሚዱ የናን ነሚዱ ጅሩ
ድንበር ዘለል ጥቃቶች ከተለያዩ አካባቢዎች ይደርሱብናል። ለምን እንዲህ አይነት ጥቃቶች ይፈጸሙብናል? ኦሮሚያ ውስጥ የሚሞተው ኦሮሞ ነው፣ ሰላማዊ ሰው ነው፣ የኦሮሚያ ፖሊስ ነው። ይህ ሁሉ ለምን ይደርስብናል? ብለዋል ሰልፈኛው ነዋሪ። የቀንትቻው የታንታላይትና ብሮማይት ፋብሪካ የመንግስት የልማት ድርጅት ነው። የዛሬው ሰልፍ የተጠናቀቀው ያለ ግጭት ነበር።
ሰሎሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያሳልፈው መደበኛ ስርጭታችን ነው። ኦድሪየስ ሪግስ መሐንዲሳችን፣ ንጉሱ ታምሬ የፕሮግራም አቀናባሪ፣ አስተናጋጆች
ቆንጅት ታዬ እንዲሁም
የኔን ስም ማን ነው የምናገረው?
እንዴ ብነግርልህስ ይሄን ያህል አመት ኖረን።
አድማጮች ቀጥታ የምንሄደው ወደ ንግድና ምጣኔ ሀብት ዝግጅት ነው።
የዛሬ የንግድና ምጣኔ ሀብት ዝግጅት በኢትዮጵያ የመካከለኛው ምስራቅ የንግድና የውጭ ግንኙነት ፖሊሲ ላይ የሚያተኩር ነው። ሳውዲ አረቢያ ኢትዮጵያዊ ትውልድ ያላቸውን ሼህ ሞሐመድ አላሙዲን በቁጥጥር ስር አውላለች። በመቶ ሺዎች የሚቆጠሩ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሰራተኞችም እንዲወጡ ሪያድ በተደጋጋሚ የጊዜ ገደቦች ስታወጣና ስታስፈጽም ቆይታለች። በተመሳሳይ ወቅት ኢትዮጵያና የሳውዲ ተቀናቃኝ የሆነችው ካታር ከፍተኛ የዲፕሎማሲ ግንኙነቶችን አጠናክረዋል። ባለፈው ሳምንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራ ልዑካን ቡድን በካታር ጉብኝት አካሂዷል። ሁኔታውን እንዲያስረዱን አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይን በስቱዲዮ ጋብዘናቸዋል። የንግድና ምጣኔ ሀብት ግንኙነቶቹን አስመልክቶ የዚህ ፕሮግራም አዘጋጅና አቅራቢ ሄኖክ ሰማግዜር ነው ያነጋገራቸው።
እዚያ 2009 ላይ የኳታሩ ኢሚር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክብራት ወህለ ማርያም እንደሳለኝ ባገረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና ዓላማ በኢትዮጵያና ኳተር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር ሻለ ደረጃ እንዲደርስ ማድረግ ነው።
ምን የተገኙ ተጨባጭ
የተገኙ ስምምነቶች የተፈረሙ ስምምነቶች አሉ? ኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማቲክና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳተር ፋውንዴሽን በተለያዩ ኤሲያና አፍሪካ ሀገሮች ላይ ትልቅ አስተዋጽኦ የሚያደርግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ የነጻ ትምህርት ድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች የአውሮፓም አሜሪካም ዩኒቨርሲቲዎች የተባበሩት መንግስታት ድርጅት የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ ድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳተር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው። የመስክም ጉብኝት ስለነበረ ማለት ነው። አሁን የኳተር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ 30 ሚሊዮን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብቷል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳተር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት በአግሮ ፕሮሰሲንግ እና በሌሎች መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል።
በግድብ ግንባታ
እንግዲህ ይሄ ግድብ ለህዳሴ ግድብ ከሆነ የህዳሴ ግድብ የቀድሞው ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ የሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው። እኛ በውጭ ያላችሁ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይሄ ግድብ በማንም ላይ ተጽኖ ለማምጣት የሚፈልግ ግድብ አይደለም። ግድቡ ግንባታ ጋር ተያዘ ለኳታር የቀረበ ጥያቄ የለም።
ስለዚህ በዚሁ እንለፈው፣ እሱ ነው የሚሻለው። ሌላኛው ሳውዲ አረቢያና ኳታር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ በቅርቡ ደግሞ ከ ሳውዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ፣ በጎም ያልሆኑ አሉ። አንደኛው በትውልደ ኢትዮጵያ የሆኑት የሳውዲ ዜግነት ያላቸው ቢሊየነር ሼክ መሐመድ አላሙዲ በእስር ላይ ነው የሚገኙት። በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ እድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው ቁጥጥር ስር የሚገኙት። ሳውዲ መንግስት ወደ 100,000 በላይ የሚቆጠሩ ኢትዮጵያዊ ዜጎቻቸውን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟቸው?
ከሳውዲ ጋር ያለን ግንኙነት በጣም ጠንካራ ነው። በሁለቱ መንግስታት መካከል የጉብኝት ልውውጥ ይደረጋል። የሳውዲ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳውዲ መንግስት ኢትዮጵያ ውስጥ ለሚካሄዱ የልማት ጥረቶች አስፈላጊውን ድጋፍ ይሰጣልና ግንኙነቱ በጣም ጠንካራና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዛ በተረፈ ግን ሳውዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ስራ ፍቃድ የሚሰሩ ሳውዲ መንግስት የሰጠውን የፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሔራዊ ኮሚቴ ተቋቁሞ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሔራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ መንግስት የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳውዲ ሄዶ የፎይታ ጊዜው እንዲራዘም በተከታታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ፣ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር። ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል። ቀሪ ዜጎቻችን እንዳሉ እንገምታለን። እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። ኢትዮጵያ መንግስት ሪያድ በሚገኘው ኢትዮጵያ ኤምባሲና ጀዳ በሚገኘው የኢትዮጵያ ቆንስላ ጽህፈት ቤት በኩል መደበኛ የሆነ ግንኙነት ስላለን እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌዴሪ መንግስት በዲፕሎማሲያዊ መስመር ክትትል እያደረገበት ነው። ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። 74 የሚሆኑ ኩባንያዎች 70,000 የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ አምስተዋል ለሚባል ወደ 350 ሺህ ነው። 350 ሺህ ኢትዮጵያውያን ደህንነት አደጋ መውደቅ የለበትም ነው የሚሆነው። ግን ጉዳዩን በዲፕሎማሲ መስመር ትትል እየተደረገበት ይገኛል።
ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል? ይሄ
ኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉት 15 አመታት በጥንድ አሃዝ የሚገመት እድገት ሲመዘገብ ነበር። ኮዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ኮዲሁ ግን ማለት
በስተመጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሐመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል። በዚህ ጉዳይ ላይ በፍጥነት ግልጽና የነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ?
እንግዲህ ሳውዲ የሉዓላዊት ሀገር ናት። የፍርድ ሂደት እንዴት መሄድ አለበት የሚለው የራሳቸው የውስጥ ጉዳይ ነው የሚሆነው። ሼክ ሁሴን አላሙዲ በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል።
በጣም ነው የማመሰግነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ በጣም አመሰግናለሁ።
እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን ዜርስትልኝ አመሰግናለሁ። በቀጣይም ቢሆን በፌዴራል የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። ዜርስትልኝ በጣም
እናመሰግናለን። የህወሓት የግምገማ ስብሰባ ላይ የተካሄደ ውይይት ተከታይ ክፍል ይቀርባል። አሁን
የህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ ላለፉት 3 ሳምንታት ስብሰባ ተቀምጦ ስለ ስልታዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶች ያላቸውን መርምሯል የሚል መግለጫ ረቡዕ ዕለት ወጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶችና ስለተባሉት ነጥቦች እንዲያወያዩን አቶ ማህሪ ዮሐንስንና አቶ ጌታቸው አረጋዩን ጋብዘን በትናንት ባቀረብነው የመጀመሪያ ክፍል ትንታኔ ተሰምቷል። ያነጋገረቻቸው አዳነች ፍስሐዬ ነች። የውይይቱ የመጨረሻ ክፍል ነው ቀጥሎ የሚቀርበው።
ጸረ ዲሞክራሲያዊ ባህሪ ዋሉብኝ ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አብዮታዊ ዲሞክራሲ ነው ራሱ ወደ ጸረ ዲሞክራቲክ የሚወስደው ሚሊየ ማህሪ እንትን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ጸረ ዲሞክራሲ ሲገመግም በሶስት ነው ከፍለው ያየው። አንደኛ አመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው የመደራጀት ነጻ ሚዲያ የመኖር ሀሳብን በነጻ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለ ያለው፣ ድርጅቱ እያለ ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አብዮታዊ ዲሞክራሲ በራሱ ጸረ ዲሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግም የመሀሪ አገላለጽ አልጋራም። አብዮታዊ ዲሞክራሲ የሚፈቅደውን ዴሞክራቲክ ኢንቫይሮንመንት መፍጠር አልቻለም አመራሩ የሚል ነው እኔ የምገልጸው።
እሺ፣
አንድ ነጥብ ለመጨመር አብዮታዊ ዲሞክራሲ እንዲያስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለላ በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ጸረ ዲሞክራሲ ነው።
በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ
ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ። ተፈጥሯዊ የሆነ ሂደት ይጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ
መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት ክፍት ማድረግ መድረኩ ግን አመራሮቹ ያደረጉት ምንድነው? ባለፈው 5-6 አመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብየንም ነው።
አቶ መሐሪ
ጌታቸው ያለው ንጋራለ ወደ ተነ መልኩ ለሰፋር ገለ መግለጫ ያን ግን ምንድነው የተፈጠረው? ድርጅቱ በተለይ ከ97 ምርጫ አካባቢ ጀምሮ አባልነት ክፍት አደረገ። የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብሎ ሳይገመግም ሰው በማስ ነው የሚገባው ወደ ትፔልፍ። ምን ፍለጋ ተቀም ፍለጋ ለጥቅማቸው ብቻ እንጂ ለድርጅቱም ህልውና፣ ለሀገሪቱም ለህዝቡም ህልውና፣ የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት እንዲኖሩ ማድረግ የሚችል የነበሩ ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርገዋል። የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። እኔ ተቀማቀው ጌታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅትን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅት በዚህ መሄድ አለበት ሲል በድርጅት ውስጥ ሆኖም በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኩ አይሄድም አንጃነ በማዕከላዊነት ታመ ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ ያስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ዜጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችን በጣም ጠባብ አውትዴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም።
ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው
ያው እንግዲህ ግዛ ውስጥ ምን ብለ እንደገመገመ እንኳን ባናቅ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ ያየነው ነው። አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ኃይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚል ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ተያይዞ የኢህአዴግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንደሆነ እየታየ ነው። አንዱ የህወሓት አባል የሆነ በግልጽ ብአዴን ወይም የኦህዴድ አባል የሆነውን እንደ ብአዴን እንደ ኦህዴድ ሲወቅስና ሲሳደብ፣ በኦፖዚትም እንደዛ የኦህዴድ አባል ሆኖ ግን ህወሓት ሲኮንን የሚታይበት በሶሻል ሚዲያ ይሄ የሚታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው። ይሄ እንዴት ነው የገመገሙት? እንዴት ነው የሚያደርጉት? ወደፊት እናየዋለን። ግን እኔ የሚሰጠው አስተያየት ምንድን ነው? መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየትና አሁን ያሉ ችግሮች ፈታ እንዴት ነው መሄድ ያለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፑሊስት ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝድ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም፣ ኮማም ልዩነት የለውም። እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ህወሓት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት መሄድ ያለበት? ያው ወደፊት ምንያው ይሆናል።
አቶ ይምሐሪ ዮሐንስ፣
እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል። አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮች ወይም ደግሞ በተለይ እነዚህ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግመውም። ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪቱ ላለፉት 2 ዓመታት በተከታታይ ከቀውስ ሳትወጣ የሀገሪቱ ህልውና አደጋ ላይ የጣለ ሁኔታ የፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አብዮታዊ ዲሞክራሲ አሰራር ተከትሎ ከዘጠና ሰባት ዓመተ ምህረት በኋላ የመጣው በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ይጠባ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊስ ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽንግልና በምናምን የሰዎች ትስስር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገምት። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚባት መለስ ማለት ነው ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍግዘው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አፋኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆየ ነገር አለ እና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎቹም ብሔራዊ ፓርቲዎች በተለይ ኦሮሚያና አማራ ክልል ላይ ያሉት ወደዛ እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህን ይውሰድ አንተ ይህን ይውሰድ ናም ተብሎ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉዌንሻል ይሆን የሚለውን በመሀል ሀገር ወይም በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ብአዴንም እያነሳው ያለው መላፌ ላይ ያው ድርጅቶችም ላይ ያለ የሚያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ቴሌፍ ጥፋቴ ነው፣ ከትግል አጋሮች ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለት ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫ ትንሽ ጠረት ያለ ስለሆነች ዝርዝር ነገሮችም ቤታቸው እንዳለው አላየንም አልሰማንም። ምን ብሎ እንደተወያየ ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክህት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው።
እሺ፣ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
የመጨረሻው ዝግጅት ላይ ደርሰናል አድማጮች። አዲሱ መስከረም ሲጠባ ህዳር ሲታጠነ
እልክልሻለሁ ልቤን በሳጥን ይባላል ቆንጅት።
በደንብ እንጂ ግሩም ግጥም ነው። ዛሬ ቀኑ ህዳር 12ም አይደለ? ይሄ ወር ደግሞ አንድ ነገር አስታወሰን፣ ህዳር ሲታጠን፣ የህዳር በሽታ ወዘተ።
ንጉሴ አክሊሉ አንድ ዘገባ አለው።
ህዳር 12 ቀን 1911 ዓመተ ምህረት ልክ የዛሬ 99 ዓመት አዲስ አበባ የከተማዋን ከንቲባ ወሰኔ ዘአማኑኤልን ያጣችው ከተማዋ ውስጥ በወቅቱ ገብቶ በነበረው የወረርሽኝ በሽታ አማካይነት ነው። በዚህ በሽታ ብዙ ሰዎችን ቀብራለች አዲስ አበባ። በተለይ ከህዳር 7 እስከ 21 በነበሩት ቀናት ውስጥ መከራ ውስጥ ወድቃለች፣ በሐዘን ድባብ ተውጣለች አዲስ አበባ። ያን ታሪክ ነው ዛሬ በመጠኑ ለማስታወስ የምሞክረው። አቶ አውላቸው ታደሰ በሰሜን ሸዋ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከል የስራ ሂደት ባለቤት ናቸው እና ከታሪኩም ከበሽታውም አይነት እያጣቀሱ ባጭሩ ያጫውቱናል።
አመሰግናለሁ። ዛሬ 99 ዓመት አካባቢ የበሽታ ከወዲህ እንደመጣ ታሪኮች ያመላክታሉ እና ያን ሰዓት የሀገራችን የጤና ፖሊሲ በጣም ደካማ ስለሆነ ብዙ ሰዎች ተጠቅተዋል። በመከላከል ላይ የተመሰረተ የጤና ፖሊሲ አልነበረም እና በጣም በብዙ ሚሊዮን የሚጠቁ ሰዎች ህይወታቸው አልፏል እና ህዳር ሲታጠን የሚባለው በአካባቢ ያሉ ሰዎች የአካባቢያቸውን ቆሻሻ ሰብስበው የሚያቀጥሉበት አካባቢያቸውን የሚያጠሩበት ነው እና እንዲሁም እኛም በጤናችን ፖሊሲ አንዱ የመከላከል ስራ ነው እና ኮሚኒቲው ይህንን ጥሩ የመከላከል ስራ ነው እና ከዛ ጊዜ ጀምሮ ብዙ ሰዎች እየተጠቀሙ ነው። ህብረተሰቡ ይህንን አካባቢውን ሲያጸዳ ሰዎች በአካባቢያቸው ቆሻሻ ሰብስበው ያቃጥላሉ። ይሄ ደግሞ የአካባቢን ጽዳት ያመጣል። በበሽታ የሚያዝ ቁጥራቸውን ይቀንስላቸዋል እና ህዳር ሲታጠን ይባላል። ልክ ህዳር 12 አካባቢ ሁሉም ሰው በጋራ የአካባቢውን ቆሻሻ ሰብስቦ በማቃጠል በማጽዳት እንደውም ያነት ነገር በመመካከል አካባቢያቸውን ያጸዳሉ እና ለእኛ ይሄን ትልቁ ተግባር ነው። ይህ በማድረጋቸው ለእኛ ጤና ተቋማት ጥቅም አለው እና ልክ ዛሬ ጥናትን አመት አካባቢ ወረርሽኝ ሲከሰት ህዝቡን አካባቢ ነች እና የአካባቢ ሰዎች ከመካከሉ አካባቢዎች ብናደዳ ይህ በሽታ ሊጠፋ ይችላል ብለዋቸው ተወያዩ። በመጀመሪያ አመት የቆሻሻ ድርጅት በአመቱ ያሉት የበሽተኞች ቁጥር ቀነሰ። በአመቱ ድግፍት መጀመሪያ ላይ ከነበረው የተማሪዎች ቁጥር በሁለተኛ አመት ያለው ከግማሽ በላይ ቀነሰ። ስለዚህ በሽታ ሊያስከትል የሚችለው የአካባቢዎች ላይ ያለ ቆሻሻ ነው። እንግዲህና ጥቀሳውን ወደ ሁሉም አካባቢ ያስተው ቆሻሻ ማጨትና ማቃጠል ጀምሮ
ንጉሴ እና እንግዳው እናመሰግናለን። ሰዓት ገድቦናል። እዚህ ድረስ ይበቃናል።
እናመሰግናለን። በእኛ በኩል ሰላም ደሩ።
ትግርኛ ፕሮግራም ይቀጥላል።